በጌታ ስም አነባለሁ። ስለዚህ በእናንተ በአረማውያን ምክንያት የኢየሱስ ክርስቶስ እስረኛ የሆንኩ እኔ ጳውሎስ በእግዚአብሔር ፊት ተንበርክኬ እጸልያለሁ። ለእናንተ ጥቅም እንዳውለው እግዚአብሔር የአገልግሎት ጸጋ እንደሰጠኝ በእርግጥ ሰምታችኋል። አስቀድሜ ባጭር እንደ ጻፍኩላችሁ እግዚአብሔር የተሰወረ ሚስጥር ገልጦ አሳይቶኛል። የጻፍኩላችሁንም ብታነቡ ስለ ክርስቶስ ሚስጥር እኔ ያለኝን አስተሳሰብ ለመረዳት ትችላላችሁ። ይህ ሚስጥር በእግዚአብሔር መንፈስ አማካኝነት ለቅዱሳን ሐዋርያቱና ነቢያቱ አሁን እንደ ተገለጠው አይነት ባለፉት ዘመናት ለነበሩት ሰዎች አልተገለጠም። ይህ በወንጌል አማካይነት አረማውያን ከአይሁዳውያን ጋር የእግዚአብሔር በረከት ተካፋዮች መሆናቸውና የአንድ አካል ክፍሎች መሆናቸው፣ እግዚአብሔር በኢየሱስ ክርስቶስ የሰጠው የተስፋ ቃል ተካፋዮች መሆናቸው አልተገለጠም ማለት ነው። እግዚአብሔር በኃይሉ አሰራር በሰጠኝ የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ። ምንም እንኳን እኔ ከጳውሎስ ከቅዱሳን ሁሉ የማንስ ብሆን ወሰን የሌለውን የክርስቶስን ባለጠግነት ለአረማውያን እንዳበስር ይህ ጸጋ ተሰጠኝ። እንዲሁ ባለፉት ዘመናት ሁሉ ነገር ፈጣሪ በሆነው በእግዚአብሔር ተሰውሮ ስለነበረው ምስጢር የእግዚአብሔር እቅድ ምን መሆኑን ለሁሉ እንድገልጥ ጸጋ ተሰጠኝ። ይህ የሆነው በአሁኑ ዘመን በቤተ ክርስቲያን አማካኝነት በሰማይ ላሉት አለቆችና ባለስልጣኖች የእግዚአብሔርን ጥበብ በየመልኩ እንዲያውቁ ነው። እግዚአብሔር በጌታችን በኢየሱስ ክርስቶስ ይህን የፈጸመው የዘላለም በቀደመው መሰረት ነው። በክርስቶስ በማመናችን ምክንያት በእግዚአብሔር ፊት በድፍረትና በመተማመን መቅረብ እንችላለን። ስለዚህ ይህ ስለ እናንተ የምቀበለው መከራ ክብራችሁ ስለሆነ ተስፋ አትቁረጡ ብዬ እለምናችኋለሁ ይላል። ጌታ የተባረከ ይሁን። እንደዚህ የሚጣፍጥ ቃል የሰጠን ያስቀመጠልን የእግዚአብሔር ባሪያና የእግዚአብሔር መንፈስ እጅግ በጣም ልናመሰግን ያስፈልገናል። እንጸልያለን። እግዚአብሔር አምላካችን፣ ጌታችን፣ ፈጣሪያችን፣ ንጉሳችን እጅግ በጣም እናመሰግንሃለን። አንተ በሺህ አላፋት መላእክት ታጅበህ ያለ በተቀደሰ ዙፋንህ ላይ ነግሰህ የምትኖር መጀመሪያ የሌለህ መጨረሻ የሌለህ አልፋና ኦሜጋ የሆንክ ታላቅ ገናና አምላካችን እጅግ በጣም እናመሰግንሃለን። አንተ ድንቅ አምላክ ነህ፣ ትልቅ አምላክ ነህ። እንደ እግዚአብሔር እንደ አምላካችን ማን ነው በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ተብሎ እንደ ተጻፈ እኔና ወገኖቼ ራሳችንን በፊትህ ዝቅ እናደርጋለን። ጌታ ሆይ ትልቅ የሆነውን ኃይልህን ታላቅ የሆነውን ገናና የሆነውን ኃይልህን ጌታ እግዚአብሔር አምላካችን ሆይ እንድትገልጥልን በመለኮታዊ ኃይልህ ነገሮችን እንድታበራልን እግዚአብሔር አምላካችን ሆይ በፊትህ እንሆናለን። አንተ አስተማሪያችን ሁን። መንፈስ ቅዱስ ሆይ ልጆችሽ በእግዚአብሔር የተማሩ ይሆናሉ ተብሎ እንደ ተጻፈ አስተማሪያችን እግዚአብሔር መንፈስ ቅዱስ አንተ ብቻ ሁን። በዚህ መድረክ ውስጥ እግዚአብሔር አምላካችን ሆይ ያሉትን ቅዱሳን ወገኖችን በሙሉ የውስጥ ዓይናቸውን ታበራላቸው ዘንድ ለእኔም ለባሪያህ ደግሞ በመገለጥ ትሞላኝ ዘንድ ነገሬን ሁሉ ለአንተ ሳቀርብ የማስተምረውን እኔ ራሴ እሰማውና አዳምጠው ዘንድ በመለኮት ኃይል ታደርግልኝና ትገልጽልኝ ዘንድ ራሴንም ለአንተ አሳልፌ እሰጣለሁ። ጌታ ሆይ አንተ ተናገረን፣ እኛም እንሰማለን። ክፉውን አንተ ሰርልን፣ የእሳት ቅጥር ሆነ ጠብቀን በጌታ በኢየሱስ ክርስቶስ። መቼም ይሄ ክፍል እጅግ በጣም ከሚያረካኝና የቤተ ክርስቲያንን ዋና ዓላማና ተግባር ይገልጣል ብዬ ከማምንበት ክፍል አንዱ ነው። ብዙ ጊዜ ስላለንበት ሁኔታ፣ ስለ ትምህርታችን፣ ስለ ሁኔታችን፣ ስለ አለንበት ዘመናችን ሳስብ ሕዝቡን ያለ ታዛቢ ያልተወ እግዚአብሔር ቅሬታ ያስቀመጠልን እግዚአብሔር ታላቅ አምላክ ነው። እነዚህ ዛሬ የምንመለከታቸው እነዚህ የእግዚአብሔር የምናነባቸው የእግዚአብሔር ሰዎች ያስቀመጡልን ቅርስ ተራ ነገር አይደለም ወገኖቼ። ብዙ መጽሐፍትን በተለያዩ አካዳሚያ ውስጥ ገብታችሁ በሜዲካል ፊልድ ብትሄዱ፣ በተለያየ ፊልድ ብትገቡ በዘመናት ውስጥ የሰዎች ፊሎሶፊዎች ተቀያይረዋል። በዩኒቨርሲቲ ውስጥ የምትማሩ ተማሪዎች ወይ ታችሁ የጨረሳችሁ ሰዎች ብትመለከቱት ባለፈው አመት የወጣ ቴክስት ቡክ በዚህ አወች ሁኔታዎች ይለዋወጣሉ። ሰዎች ያመኑባቸው እውነቶች ይቀየራሉ። እግዚአብሔር አላማ፣ የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ ግን ለዘላለም አንድ ነው ወገኖች፣ አይቀየርም። ለዚህ ነው በዘመናት ውስጥ ስንመለከት የእግዚአብሔር ትምህርት ሁል ጊዜ አዲስ ነው፣ ሁል ጊዜ በመገለጥ የተሞላ ነው። እኔና እናንተ ዛሬ ይህንን የእግዚአብሔር ባሪያ ያስቀመጠልን ነገር እንደ አዲስ ፍሬሽ እንደሆነ ነገር ነው የምንመለከተው። ይህ እግዚአብሔር ሰው ያስቀመጠው ቃል ይህ ሰው ሲጀምር በጣም ልናተኩርበት የሚገባው አንዱ ትልቁ እኔ ከእግዚአብሔር ለአህዛብ ሐዋርያ ሆኜ የተሰጠሁ ነኝ ይላል። ስለዚህ ሰው ታሪክ ከመግቢያው ጀምረን ተነጋግረናል። እግዚአብሔር ሃንድ ፒክድ ያደረገው የእግዚአብሔር ባሪያ ነው። ለምንድን ነው እግዚአብሔር ይህንን ያደረገው? የተማረ ሰው። ምናልባት በመጽሐፍ ቅዱስ ውስጥ አሉ ከሚባሉት ስኮላሮች አንዱ ይህ ሰው ነው ቢባል አንሳሳትም፣ እውነትም ነው። ይህ ሰው ስለዚህ ሰው ብዙ የተጻፈልን ነገር አለ። እንኳንስ ክርስቲያኖች ቀርተው አረማውያን ሳይቀሩ የሚያመሰግኑት ሰው ነው። ባለፈው ትምህርታችን እንዲሁ ጠቀስ አድርጌ አልፌያለሁ። በሐዋርያት ስራ ብታነቡ በንጉስ ፊት ቆሞ በተከሰሰ ሰዓት ስለ ራሱ መናገር ሲጀምር ከሳሾቹ ሳይቀሩ ይሄ ትምህርትህ እኮ እንደ እብድ እኮ አድርጎሃል ይሉታል። ያውቃሉ በገማሊያ ወንበር ስር ተቀምጦ የተማረ የዘመኑ ስኮላር እንደነበረ። የሚያስገርመው ደግሞ ከዕብራዊ ዕብራዊ ነው፣ ሕግን በማወቅ ቢሆን ፈሪሳዊ ነው። ለአይሁዳዊነቱ ቀንቶ ቤተ ክርስቲያንን አሳዳጅ የነበረ ሰው ነው። በሕግ በሚገኘው ጽድቅ ያለ ነቀፋ የነበረ ዋና አይሁዳዊ ሰው ነበረ። ይሄ ሰው የሚያስገርመኝ ነገር ነው። ብዙ የሃይማኖት አስተማሪዎች እኛ ብንሆን ይላሉ እንደዚህ አይነት ኳሊፊኬሽን ያለውን ሰው ብናገኘው ለአይሁድ አስተማሪ አድርገን እንልከው ነበረ ይላሉ። እግዚአብሔር አምላክ ግን በሐዋርያት ስራ ምናልባት ሄዳችሁ በሐዋርያት ስራ ምዕራፍ 22 ከቁጥር 17 ጀምራችሁ ብታነቡት ከ22 ቁጥር 18 ከኢየሩሳሌም ቶሎ ውጣ ብለው መንፈስ ቅዱስ ሲያስገድደው ነው የምንመለከተው። አንተ ለዚህ አይደለም የተጠራኸው፣ አንተ የተጠራኸው ለአረማውያን ነው፣ ለአህዛብ ነው የተጠራኸው ይለዋል። እዚህ አይደለም ስፍራ ይለዋል መንፈስ ቅዱስ ወገኖቼ። ለዚህ ነው ለአህዛብ ሐዋርያ ሆኜ ያለው። ሮሜ ምዕራፍ 15 ከቁጥር 15 ከ16 ለአህዛብ የተጠራ ባሪያ እንደሆነም ይናገራል። አጥብቆ የሚናገርበት ምክንያት አለው። በዚህም የተነሳ ማንም ስለ ጸጋ ተረዳ ቢባል ይሄ የእግዚአብሔር ሰው የተረዳውን ያህል ማንም አልተረዳም። ማንም በምድር ላይ ከነበሩት ሌላ ቀርቶ በዚህ የተነሳ አእማድ ከሚባለው ከብዙ ሰዎች ጋር እንኳን በሀሳብ በአንዳንድ ነገሮች ጠንከር ብሎ ይናገራቸው ነበር። ይሄ እግዚአብሔር ሰው ለዚህ ነው ለአህዛብ ሐዋርያ ሆኜ የተጠራው የሚለው። እግዚአብሔር ይመስገን 14ቱን መጽሐፍ ጽፎ ያስቀመጠልን የአዲስ ኪዳን መጽሐፍቶች ለዘመናት ውስጥ ሁሉ ጊዜ አዲስ የሆኑ መጽሐፍቶች ናቸው። ስለራሱ ለአሕዛብ ሐዋርያ ሆኜ ማለት ብቻ አይደለም፣ ሐዋርያነቱን ደግሞ መግለጡ በእግዚአብሔር እንደተጠራ በደማስቆ መንገድ እንዴት እንደተጠራ እሱን መናገሩ ብቻ ሳይሆን በዚህ በተሰጠኝ መጋቢነት ይላል። አዎ ያ የተሰጠው ስልጣን ትልቅ ከጌታ የተቀበለው ስልጣን ትልቅ ቢሆን እንኳን መጋቢ ነኝ እንደገና ብሎ ደግሞ ራሱን ይናገራል። ይሄን ኦሪጅናሉን ቃል በግሪክ የተገለጠውን ኦሪጂናሉን ቃል የመጽሐፍ ቅዱስ አስተማሪዎች የሚፈቱት የሌላን ሰው ንብረት ወይም የሌላን ሰው የቤቱን ጉዳይ የሚያስተዳድር በበላይ የሚቆጣጠር ወይም ኃላፊ ማለት ነው። The management of a household or a household affairs, specifically the management oversight administration of the stewardship ይላሉ። ፕሮፐርቲውን ቢሮውን ማኔጅ እንዲያደርግ ንብረት እንዲጠብቅ ነው የሚሉት። የሌላን ሰው ንብረት ወይም የሌላን ሰው የቤቱን ጉዳይ የሚያስተዳድር የበላይ የሚቆጣጠሩ ኃላፊ የበላይ እንዳለው ይናገራል። ይሄ እግዚአብሔር ሰው እኔ የበላይ ነኝ አይልም። ሐዋርያ እንኳን እንደሆነ ቢያቅ ነገር ግን እኔ የተጠራሁት ስቲዋርድሺፕ መጋቢነት የሚለው እኔ አስተዳዳሪ ነኝ፣ የሌላን ሰው ንብረት የሌላን ሰው የቤቱን ጉዳይ ለማስተዳደር በታማኝነት ለማስተዳደር በአግባብ በጥበብ በተገቢው ጊዜ ቦታ ጥቅም ላይ የሚውሉትን የሚገልጽ ይህን ሀሳብ ይዞ ነው የሚናገረው። ብዙ አገልጋዮች ይሄ መንፈስ ቢገባቸው ወገኖቼ በቤተ ክርስቲያን አካባቢ ምን የመሰለ ሰላምና ፍቅር በኖረ። ይህንን እኔና እናንተ አገልጋዮች ስንባል ባለፈው ሳምንት የጠቀስኩላችሁ አንድ ምሳሌ አለ፣ ሁልጊዜ ውስጤ የሚያልፍ ምሳሌ። ያም ከጥቂት ዓመት በፊት በእንግሊዝ አገር ውስጥ የሚሾም ሰው ነበረና ያንን የሹመት ዘውድ በሚያስቀምጡበት ሰዓት ካህኑ የተጠቀሙበት ከመጽሐፈ ነገሥት ውስጥ የነበረውን ቃል ነበረ። በእውነት የዛለት ኢሞሽናል ነው የሆንኩት። ለካ እነዚህ ታላላቅ አገሮች ታሪካቸው ጅማሬያቸው በእግዚአብሔር ቃል ስለተሞላ ሁሉ ጊዜ እግዚአብሔር ታላቅ የሚያረጋቸው ከእግዚአብሔር ቃል በወጣ ነገር መተዳደሪያቸውን ለካ ስላስቀመጧቸው ነው እላለሁ። ሁሉ ጊዜ ለራሴ ነው ወገኖች፣ እውነትም ነው። በዚህ የተነሳ ለንግስቲቷ ያንን ዘውድ አንስተው ሊቀ ጳጳሱ ዘውዱን ሲያስቀምጡ የተናገሩት ቃል ሁሉ ጊዜ በውስጤ ያልፋል። ይህ ዘውድ የሚገባው እስከሚገለጥ ድረስ ይሄንን አደርግልሻለሁ ይላሉ። የሚገባው አለ፣ አንድ ቀን ይመጣል። ሃሌሉያ። ይህ የሚገባው እስከሚገለጥ ድረስ እግዚአብሔር ይመስገን። ይህ እግዚአብሔር ባሪያ በዚህ መንፈስ ነው እኔ የዚህ ሊመጣ ያለው አገልጋይ ሆኜ ቤቱን በመጋቢነት አለሁ ነው የሚላቸው። አንዳንድ ቃላቶች ስናጠና ወገኖች ትርጉማቸው እንዲገባን ያስፈልጋል ላችሁ ነው። ሌላ ደግሞ ይናገራል ስለ ተገለጠለት ሚስጥር ከቁጥር 3-6 ላይ የተገለጠልኝ ሚስጥር አለ ይላቸዋል። ይህ ሚስጥር በዘመናት ውስጥ ተሰውሮ የነበረ ሚስጥር ነው። ያም ሚስጥር አህዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ አህዛብ አንድ ቀን እንደሚባረኩ በብሉይ ኪዳን ቢኖርም በክርስቶስ ኢየሱስ መገለጥ ምክንያት ደግሞ አንድ አካል የሆኑበት ምስጢር ነው ይላቸዋል። በክርስቶስ አንድ አዲስ ሰው ተፈጥሯል ይላቸዋል። እግዚአብሔር በእውነት ለዚህ ባሪያ የገለጠው ምስጢር ለኔና ለእናንተ ይገለጥ። እኔ የዚህ ወንጌል አገልጋይ ታዲያ ሆንኩለት። እግዚአብሔር ይመስገን። ብዙ ጊዜ ለተመረጠ ነገር አገልጋይ መሆን እንዴት ድንቅ ነው። እኔ ለዚህ ወንጌል ሎሌ፣ ጠቃሚ ሎሌ፣ ባለሟል ሆንኩለት፣ አገልጋይ ሆንኩለት። የሚጠቀምባቸው ቃላት ሁል ጊዜ ለዚህ ለተጠራበት ዓላማ እኔ አገልጋይ ነኝ፣ እኔ ሎሌ ነኝ፣ እኔ ባለሟል ነኝ፣ እኔ ምግብ አሳላፊ ነኝ፣ እኔ እንዳስተናጋጅ ነኝ እያለ ነው የሚጠቀምባቸው ቃላቶቹ። ግን ከላይ ግን ለአሕዛብ ግን ሐዋርያ ደግሞ ሆኛለሁ ይላቸዋል። በቤተ ክርስቲያን ስልጣን የሐዋርያነት ስልጣን የላቀ ስልጣን ነው። በእውነት ምናልባት የበጉ ሐዋርያት የሚባሉት 12 ብቻ ነበሩ። በመጨረሻም አንዱ እስከሚሞትበት ጊዜ ድረስ ይህ የእግዚአብሔር ባሪያ ብዙ ስኮላሮች እንደሚሉት የእሱን ቦታ ከተኩት መካከል ምንም ማቲያስም ቢኖር ይሄ እግዚአብሔር ሰው ሀንድ ቢክድ የሆነ ጌታ ተገልጦለት ወደ ሶስተኛው ሰማይ በመገለጥ ወስዶትም የነበረ ሰው ስለነበረ ይሄም ሰው በእግዚአብሔር ምርጫ ውስጥ ከነበሩት ከአስራ ሁለቱ እግዚአብሔርን ጌታን ፊት ለፊት ጌታ ኢየሱስን ያየው ሰው ስለሆነ እሱም ነው ይላሉ። ግን የሚጠቀምበት ስልጣኑ እንዲህ ከፍ ብሎ ለማገልገል ሲያስብ ግን የሚጠቀምባቸው እኔ ታናሽ ነኝ፣ እኔ ዲያቆን ነኝ እያለ ራሱን ዝቅ በማድረግ ለዚህ ለጌታ ላገለግለው ነው የተጠራሁት እያለ ነው ራሱን የሚያቀርበው። ዛሬ እኔና እናንተስ ወገኖች፣ እኔ እርግጠኛ ነኝ እኔ ብትጠይቁኝ በዚህ መንፈስ ለመመላለስ ጌታ ካረዳኝ በስተቀር በተለይ በጨርቄ ሰው ከፈወስኩ በኋላ እኔ ሳስተምር እንቅልፍ ይዞት የሄደ ሰው ከሞት ካስነሳው በኋላ እንጃ፣ እንደው አንዳንድ ጊዜ እኔ ታናሽ ነኝ እኔ ለማለት እንጃ። ጌታ ይርዳኝ። ብዙዎቻችን የምንፈተንበት ነገር ነው ይሄ። እግዚአብሔር ባሪያ ግን የሚጠቀምበት ቃላቶች እነዚህ ነው። እኔ ተጠርቻለሁ፣ እኔ ታናሽ አገልጋይ ነኝ። በማጠቃለያ እንደ እግዚአብሔር ጸጋ ስጦታ መጠን የሆነ አገልግሎት ተሰጠኝ እያለ ይናገራል። ሌላ ላነሳው የምፈልገው የእግዚአብሔር የዘላለም ሀሳብ በኩል ተገልጧል የሚል አለ። እዚህ ላይ ሁለት ሀሳብ መናገር እፈልጋለሁ፣ በጣም መሰረታዊ የሆነ ነገር ስለሆነ የቤተ ክርስቲያን ዓላማዋ ማንም ሰው ስለ ቤተ ክርስቲያን ዓላማ ተጠይቆ መናገር የሚችለው አንደኛ እግዚአብሔርን ማምለክ ነው። ሁለተኛው በዛም ውስጥ ሊጠቃለል የሚችለው የቤተ ክርስቲያን ዓላማ በአሁኑ ዘመን በቤተ ክርስቲያን አማካይነት በሰማይ ያሉት አለቆችና ባለስልጣኖች የእግዚአብሔርን ጥበብ በየመልኩ እንዲያውቁ ነው ይላል ቁጥር 10። እግዚአብሔር በጌታችን በኢየሱስ ክርስቶስ ይህን የፈጸመው የዘላለም ባቀደው መሰረት ነው። ይህ ሆነው በአሁኑ ዘመን በቤተ ክርስቲያን አማካይነት በሰማይ ያሉት አለቆችና ባለስልጣኖች የእግዚአብሔርን ጥበብ በየመልኩ እንዲያውቁ ነው ይላል። ሁለት ሀሳብ አለ። መጽሐፍ ቅዱስን ስናጠና ፌር ሆነን ልናጠና ያስፈልጋል። ሁለት አይነት አመለካከት አለ። ይሄ ቃል ሲፈታ አንዳንዶች ይህ ሀሳብ ጥበቡን ለቅዱሳኑ መላእክት ወይም እየታዘዙ ላሉት ለመግለጽ እንጂ እያመጹ ላሉት ለክፉ መንፈሳውያን ሰራዊት አይደለም የሚሉ አሉ። ለምን ብለው ሲጠየቁ የሚያቀርቡት ሐሳብ እግዚአብሔር ብዙ ልዩ ልዩ ጥበቡን እንዴት ለክፉ ሰራዊት ለመግለጽ ይወዳል? ለጌታ ለቀረቡት በተለይ ለቅዱሳን ሐዋርያቱና ነቢያቱ የገለጠውና የሚገልጠው ጥበብ ለማያምኑ ሰዎች እንኳን ጨርሶ ሊገለጥ የማይችለው ጥበቡ እንዴት ለክፋት ሰራዊት ሊገለጥ ይችላል የሚሉ ነጥቦችን ያነሳሉ አንዳንዶች። ጥሩ ነው። ብዙ አመለካከቶችን ማስተናገድ ጤናማ ነው። ነገር ግን እንደ እግዚአብሔር ቃል ግን ስንመረምራቸው ስንመለከታቸው በብዙ ማስረጃዎች ደግሞ ወደ ግራና ወደ ቀኝ ስንሄድ ሁለተኛውን ሐሳብ እኔ እንደ ግሌ የምቀበለው ሁለተኛውን አሁን ምን ገልጸውን ሐሳብ ነው። ይህም እግዚአብሔር ቅዱሳን መላእክት ከመጀመሪያው ጀምረው አብረውት እየሰሩ ነበሩ። ይሄ ሁለተኛው ሐሳብ ነው። የደህንነት ነገር ሲሰራ ጀምሮ እነዚህ እየታዘዙ ያሉት መላእክት ሌላ ቀርቶ ገብርኤል እንኳን ሳይቀር የምስራች አብሳሪ ነበረ። የእግዚአብሔር ጥበብ ለቅዱሳኑ መላእክት የተገለጠ ነው። የቸርነቱን ብዛት የፍቅሩን ሙላት እንደ እነሱ ያውቃሉ። በሌላ በኩል ደግሞ በእግዚአብሔር ላይ ያመጹት፣ እግዚአብሔርን ያስቆጡት፣ እግዚአብሔርን ያሳዘኑት ምሕረት እስከማይገኝላቸው ድረስ ታላቅ ጥፋት በሰዎች ዘንድ ያደረሱት የክፋት ሰራዊቶች ናቸው። ባልሰለጠኑት በሰለጠኑት መካከል ምድርን ሞልተው ታላቅ ጥፋት ያደረሱ በብዙ ብልሃት ተጠቅመው ብዙዎችን እያሳሳቱ ብዙዎችን ሽባ የሚያደርግ ሴራ እያደረጉ ያሉ እነዚህ በሙሉ አዳምና ሔዋንን ሳይቀር ከዛ ጊዜ ጀምሮ የሰውን ልጅ ሽባ ያደረጉ በሰው እጅ እግዚአብሔር አሁን ሊያዋርዳቸው አሁን ጥበቡን እንደገለጠ ግን ይሄ እውነት ሆኖ ይሰማኛል በመንፈሴ። የእግዚአብሔርን ቃል በዚህ ነገር የሚደግፈው ሐሳብ ነው። ጥበቡን በሰዎች በኩል ገልጦ ህዝቡን እግዚአብሔር ሊያገኝ ሙላቱን እግዚአብሔር ሊገልጥ ለስራው ህዝቡን ሲያገኝ ክፉን ሲያዋርደው እግዚአብሔር ማሳየት ይፈልጋል። በማልወላዳ ሁኔታ ዓለምን በክርስቶስ እንዲያምን እግዚአብሔርን ህዝብን ይፈልጋል። እግዚአብሔር ደህንነትን ለሰው ሊሰጥ ይፈልጋል። ይህንን ያደረገውን ደህንነት ልብ የክፋት ሰራዊት እንዲያውቅ እግዚአብሔር ይፈልጋል። በዚህ የተነሳ ቁጥር 10 ላይ ይህ ሆነው በአሁኑ ዘመን በቤተ ክርስቲያን አማካይነት በሰማይ ላሉት አለቆችና ባለስልጣናት የእግዚአብሔር ጥበብ በየመልኩ እንዲታወቅ ነው የሚለው በዚህ የተነሳ እንደሆነ ሁለተኛው ሐሳብ ያረጋግጣል። ቀላል አይደለም። ሁለቱም መምረጥ የእያንዳንዳችን ምርጫ ነው። የእግዚአብሔር ቃል ግን ወደዚህ የሚያደላ እንደሆነ ይሰማኛል። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። በጨለማ ብርሃን ይብራ ያለ እግዚአብሔር ብርሃኑን በልባቸው ያበራላቸው ቅዱሳኑ ይህ የእውነት ምስጢር የተገለጠ ነው ወገኖች። ይህን ሐሳብ ነው ልናጤነው የሚገባው። እነዚህ ሐሳቦች መሰረታዊ የሆኑ ትልቅ የሆኑ ነገሮች እንደሆኑ ስለማምን ነው። እነዚህን አጥብተን ሳናስቀምጥ ወደ ሌላ እንድናል ስለማልፈልግ ይህንን ነገር እንዲሁ ዛሬ ማጠቃለል እፈልጋለሁ። ይህን ካልኩ ይበቃል። እህቴ በራምሹ ካለች አሁን ቴፕ